ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ነሐሴ 2 2015 ዓ.ም ዝግጅታችን ጀመረ። በመከላከያ ሰራዊትና በፋኖ ታጣቂዎች መካከል በቀጠለው የተኩስ ልውውጥ ሰላማውያን ሰዎች እየተጎዱ መሆናቸውን ነዋሪዎች ገለጹ። አድማጮች የሰማችኋቸው ለደህንነታቸው ሲሉ ድምጻቸው እንዲቀየር የጠየቁ የአማራ ክልል ነዋሪዎች ናቸው። የዚህ ዜና ዝርዝር በአብይ ርዕሳችን ላይ ይቀርባል። ሌሎች የሀገር ውስጥና የውጭ ዘገባዎችም ይኖሩናል። ሰላም ጤና ይስጥልኝ፣ እንደምን አመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየ ነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። ለዜናው አሉላ ከበደ አብሮኝ ይገኛል። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን እንድትቆዩ እንጋብዛለን። አሁን በቅድሚያ ለዋና ዋና የዓለም ዜናው ወደ አሉላ።
ጤና ይስጥልኝ፣ እንደምን አመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በመከላከያ ሰራዊትና በፋኖ ታጣቂዎች በቀጠለው የተኩስ ልውውጥ ሰላማዊያን ሰዎች እየተጎዱ መሆናቸውን ነዋሪዎች ገለጡ። የዓለም ምግብ ፕሮግራም ያቋረጠውን እርዳታ ቀስ በቀስ መጀመሩን አስታወቀ። ኤርትራውያን ስደተኞችና ጥገኝነት ጠያቂዎች በአስገዳጅ ብሔራዊ ውትድርና አገልግሎት ወቅት ስቅይት፣ ኢሰብአዊና ያልተገባ አያያዝ፣ ጾታን መሠረት ያደረገ ጥቃት፣ የግዳጅ ስራና የበደል እየደረሰባቸው መሆኑን መናገራቸውን የተባበሩት መንግስታት ድርጅት አስታወቀ። የሚሉት የዕለቱ ዋና ዋና ዜናዎች ናቸው። አሁን ወደ ዝርዝሩ። በመከላከያ ሰራዊትና በፋኖ ታጣቂዎች በቀጠለው የተኩስ ልውውጥ ሰላማውያን ሰዎች የተጎዱ መሆናቸውን ነዋሪዎች አመለከቱ። የአማራ ክልል ዋና መዲና ባህር ዳርን ጨምሮ በክልሉ የተለያዩ ስፍራዎች በመከላከያ ሰራዊትና በፋኖ ታጣቂዎች መካከል በቀጠለው የተኩስ ልውውጥ ሰላማዊ ሰዎች ለሞትና ለአካል ጉዳት እየተዳረጉ እንደሆነ ነዋሪዎች ለአሜሪካ ድምፅ ገልጠዋል። የባህር ዳር ፈለገ ሕይወት ሪፈራል ሆስፒታል ምንጮች በርካታ ሰላማዊ ሰዎች ተጎድተው ወደ ሆስፒታል እየገቡ እንደሆነ ጠቁመዋል። ከባህር ዳር አስተያየት የሰጡ ነዋሪዎች በተኩስ ልውውጡ የተገደሉ ነዋሪዎችን ማህበረሰቡ እየቀበረ ነው ብለዋል። በተያያዘ ባለፈው ሳምንት በፋኖ ታጣቂዎችና በመከላከያ ሰራዊቱ መካከል ግጭት በመቀስቀሱ የኢትዮጵያ አየር መንገድ ወደ ክልሉ ሁሉም የአውሮፕላን ማረፊያዎች የሚያደርጋቸውን በረራዎች እንደሰረዘ በዛሬው ዕለት አስታውቋል። ይህ በእንዲህ እንዳለ የኢትዮጵያ ዜጎች ማህበራዊ ፍትህ ኢዜማ በዛሬው ዕለት ባወጣው መግለጫ በአማራ ክልል ለተፈጠረው የጸጥታ መደፍረስ ገዢውን ፓርቲ ብልጽግናን ተጠያቂ አድርገዋል። መንግስትና ገዢው የብልጽግና ፓርቲ ጽንፈኛና ዘራፊ የሚሏቸውን በክልሉ የሚንቀሳቀሱ የታጠቁ ኃይሎች ለችግሩ ተጠያቂ ያደርጋሉ በበኩላቸው። አድማጮች፣ የዚህን ዘገባ ዝርዝር በአብይ ርዕሳችን በሰፊው እንመለስበታለን። የዓለም ምግብ ፕሮግራም ያቋረጠውን እርዳታ ቀስ በቀስ መጀመሩን አስታወቀ። በእርዳታ ወደ ሀገር ውስጥ የገባ እህል ተሰርቋል በሚል ከአራት ወራት በፊት በኢትዮጵያ በሚሊዮን የሚቆጠሩ ሰዎች ይሰጣቸው የነበረውን የምግብ እርዳታ ያቋረጠው የዓለም ምግብ ፕሮግራም ቀስ በቀስ እርዳታውን መቀጠሉን ነው ያስታወቀው። በአንዳንድ ቦታዎች በአነስተኛ መጠን የእርዳታ በማከፋፈል ላይ እንደሆነ የገለጸው ድርጅቱ መንግስት አሁንም በሂደቱ ውስጥ ሚና እንዳለው አስታውቋል። ከአሶሲየትድ ፕሬስ የደረሰንን ዘገባ እንግድ ወልዴ እንደሚከተለው ያቀርበዋል።
እርዳታው መቋረጡ ኢሞራላዊ ውሳኔ ነው ሲሉ የነቀፉት የእርዳታ ድርጅቶችና የጤና ሰራተኞች በውሳኔው ምክንያት በመቶ የሚቆጠሩ ሰዎች በረሃብ ሞተዋል ብለዋል። የአሜሪካ መንግሥት በበኩሉ በአካባቢ ባለሥልጣናት ቁጥጥር ስር የነበረው የእርዳታ ደላን በተመለከተ ከመንግሥት ጋር ድርድር ላይ በማድረግ ላይ በመሆኑ የምግብ እርዳታ የመቋረጥ ውሳኔ አሁንም ተግባራዊ እንደሚሆን አስታውቋል። የምግብ እርዳታ መቋረጡ 20 ሚሊዮን የሚሆኑ ወይም ከአጠቃላይ ህዝቡ 1/6 የሚሆነውን ህዝብ እንዲሁም በተጨማሪ 800 ሺህ ስደተኞችን ችግር ላይ ጥሏል ተብሏል። ከአሶሲየትድ ፕሬስ ዜና ወኪል ለቀረበለት ጥያቄ የጽሑፍ መልስ የሰጠው የዓለም ምግብ ፕሮግራም 100 ሺህ ለሚሆኑ እና በሰሜን ትግራይ አራት አውራጃዎች ለሚገኙ ነዋሪዎች ካለፈው የፈረንጆች ሐምሌ ወር መጨረሻ ጀምሮ ስንዴ ማሰራጨት መጀመሩን አስታውቋል። የምግብ እርዳታውን ለማድረስ የተሻለ ቁጥጥር ያለበትን አሰራር በመሞከር ላይ እንደሚገኝ ፕሮግራሙ አስታውቋል። አዲሱ አሰራር ተጠቃሚዎችን በዲጂታል መመዝገብ፣ የምግብ ጆንያ ላይ ምልክት ማድረግ፣ የግብረ መልስ መቀበያ የስልክ መስመር መዘርጋት እና ለአጋር ድርጅቶች ሥልጠና መስጠትን እንደሚጨምር የዓለም ምግብ ፕሮግራም አስታውቋል። አዲሱን አሰራር በሌሎች የኢትዮጵያ አካባቢዎችም ተግባራዊ ለማድረግ ተስፋ እንዳለው ፕሮግራሙ አስታውቆ ይህም ምግብ ለሚያስፈልጋቸው ተረጂዎች ብቻ እንዲደርስ ያስችላል ሲል እምነቱን ገልጿል። ለእርዳታ የገባ እህል መሰረቁን አረጋግጫለሁ ካለ በኋላ የዓለም ምግብ ፕሮግራም ባለፈው መጋቢት ለትግራይ ክልል የሚሰጠውን እርዳታ አቋርጦ ነበር። በአንዲት የትግራይ ከተማ ብቻ 134 ሺህ ሰዎችን ለአንድ ወር መመገብ የሚችል ምግብ ተሰርቆ ለገበያ መቅረቡን ፕሮግራሙ አስታውቋል። እህሉ ከነ አሜሪካ ባንዲራ ምልክቱ ጭምር ለገበያ ቀርቦ ነበር ብሏል ፕሮግራሙ። ባለፈው ሰኔ ደግሞ አሜሪካና የዓለም ምግብ ፕሮግራም የምግብ እርዳታው በመላ ኢትዮጵያ እንዲቋረጥ ወስነዋል።
ኤርትራውያን በብሔራዊ አገልግሎት ወቅት ስቃይና ጾታዊ ጥቃት እንደሚደርሱባቸው የተባበሩት መንግስታት ድርጅት መርማሪ ቡድን አስታወቀ። ኤርትራውያኑን ስደተኞችና ጥገኝነት ጠያቂዎች በአስገዳጅ ብሔራዊ ውትድርና አገልግሎት ወቅት ስቅየት፣ ኢሰብአዊና ያልተገባ አያያዝ፣ ጾታን መሰረት ያደረገ ጥቃት፣ የግዳጅ ስራና በደል እንደደረሰባቸው መናገራቸውን አንድ የተባበሩት መንግስታት ድርጅት የሰብአዊ መብቶች መርማሪ ትላንት ሰኞ በተሰራጨ ሪፖርቱ አስታውቋል። አሶሺየትድ ፕሬስ ያደረሰንን የዚህን ዘገባ ዝርዝር ስመኝሽ የቆየ እንደሚከተለው ታቀርበዋለች።
የተባበሩት መንግስታት ድርጅት ገለልተኛ የሰብአዊ መብት መርማሪ የሆኑት ሙሐመድ ባቢከር በሪፖርታቸው ላይ ኤርትራ የጊዜ ገደብ የሌለው የብሔራዊ ውትድርና አገልግሎት ፖሊሲ እንዳላት ገልጸው አገልግሎቱ የሲቪልና ውትድርና አገልግሎቶችን እንደሚጨምር አስታውቀዋል። የተለያዩ የሰብአዊ መብት ተቋማት ሀገሪቱ ለብሔራዊ አገልግሎት ህጋዊ ገደብ እንድታስቀምጥና የተሳታፊዎችን ሰብአዊ መብት እንድታከብር ያቀረቧቸውን በርካታ ጥሪዎችም ችላ ማለቷን አብራርተዋል። ኤርትራ የብሔራዊ አገልግሎት መርሃ ግብሯ ፍትሐዊ ባልሆነ መልኩ አስተያየት እንደሚሰጥበት የምትገልጽ ሲሆን፣ ባቢከር ግን በግዳጅ ብሔራዊ ውትድርና አገልግሎት ስም ከባድ የሰብአዊ መብት ጥሰቶች እንደሚፈጸሙ በርካታ ተአማኒነት ያላቸው ሪፖርቶች እንደሚደርሳቸው ተናግረዋል። ምንም አይነት ተቃውሞ ኤርትራ ውስጥ እንደማይፈቀድም አብራርተው ወታደራዊ አገልግሎቱን ጥለው የሚኮበልሉ ወይም ለማምለጥ የሚሞክሩ ለዘፈቀደ እስር፣ መሰወርና ማሰቃየት እንደሚዳረጉም አመልክተዋል። የሰብአዊ መብት አቀንቃኝ ተቋማት ኤርትራ ከዓለም እጅግ ጨቋኝ አገሮች አንዱ አድርገው እንደሚገልጿት ያመለከተው አሶሲየትድ ፕሬስ ከሶስት አስርት ዓመታት በፊት ከኢትዮጵያ ነጻነቷን ከተቀዳጀች አንስቶ ትንሿ የአፍሪካ ቀንድ ሀገር ምንም አይነት ምርጫ አካሄደው በማያውቁት ፕሬዚዳንት ኢሳያስ አፈወርቂ እንደምትመራ አስታውሷል። ልዩ መርማሪው ከኤርትራውያን ጥገኝነት ጠያቂዎችና ስደተኞች ጋር ባደረጉት ቃለ ምልልስ በርካቶቹ ሀገራቸውን ለቀው የሚወጡት በዚሁ ገደብ አልባ ብሔራዊ ውትድርና አገልግሎት መሆኑን መናገራቸውን ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ በቀረበው የ12 ወር ሪፖርት አመልክተዋል። ሪፖርቱ ይፋ የተደረገው ኤርትራውያን በስቶክሆልም ከተማ ዳርቻ ያካሄዱትን የባህል ፌስቲቫል ወደ 1000 የሚጠጉ የኤርትራ መንግስት ተቃዋሚዎች ከወረሩትና ወደ ሁከት ከተቀየረ ከቀናት በኋላ ሲሆን ቢያንስ 52 የሚሆኑ ሰዎች ጉዳት እንደደረሰባቸው የስዊድን ሚዲያ ዘግቧል። ኤርትራ በጎረቤቷ ሰሜን ኢትዮጵያ ትግራይ ክልል ሰፊ የሰብአዊ መብት ጥሰት በማካሄድም ክስ ይቀርብባታል።
ዩናይትድ ስቴትስ ለኒጀር የምትሰጠውን ከመቶ ሚሊዮን ዶላር በላይ እርዳታ አቋረጠች። ዩናይትድ ስቴትስ በወታደራዊ ኃይል ቁጥጥር ስር ለምትገኘው ኒጀር የምትሰጠውን ከመቶ ሚሊዮን ዶላር በላይ የሚገመት እርዳታ ማቋረጧን የውጭ ጉዳይ ሚኒስትሯ አስታውቋል። የሚኒስትር መስሪያ ቤቱ ቃል አቀባይ ማት ሚለር እንዳስረዱት እንዲቋረጥ የተደረገው እርዳታ ለጸጥታ ጥበቃና ለልማት ይውል የነበረው ብቻ እንጂ ለኒጀር ሕዝብ የሚሰጠውን የሰብአዊ እርዳታ አይጨምርም ብለዋል። የእርዳታው መጠን ከፍተኛ ነው ያሉት ሚለር አክለውም ወታደራዊ ሁንታ መሪዎች ህገ መንግስታዊ ስርዓቱን እንዲመለስ አድርገው ዘወር ቢሉ ለጸጥታ ጥበቃ ይሰጥ የነበረውና የተቋረጠው እርዳታም ወዲያውኑ እንዲቀጥል ይደረጋል ብለዋል። በግልጽ እንዳስቀመጥ ነው ያ ባልሆነበት ግን በመቶ ሚሊዮን ዶላር የሚሰላው የእርዳታ ገንዘብ እጣው መቋረጥ ብቻ ነው ሲሉ ቃል አቀባዩ አብራርተዋል። ሚለር ትላንት ሰኞ ለጋዜጠኞች ሲናገሩ የዩናይትድ ስቴትስ ባለስልጣናት በኃይል ከስልጣን የተወገዱትን የኒጀር የቀድሞ ፕሬዚዳንት መሐመድ ባዙምን ባለፉት ጥቂት ቀናት ውስጥ ማነጋገራቸውንና በዚያች ሀገር እየሆነ ያለውን ሁኔታ አስመልክቶም ከሌሎች ቁልፍ የአፍሪካ እና የአውሮፓ መሪዎች ጋር በተመሳሳይ በስልክ መነጋገራቸውን አመልክተዋል። በተያያዘ ዜና በግል ስላደረጓቸው ዲፕሎማሲያዊ ውይይቶች አስተያየት ለመስጠት የፈቀዱና ነገር ግን ስማቸው እንዳይጠቀስ የጠየቁ የዩናይትድ ስቴትስ ባለስልጣናት እንዳስረዱት የባይደን አስተዳደር በኒጀር የተፈጸመውን ድርጊት ከመፈንቅለ መንግስት የሚመደብ መሆን አለመሆኑን አሁንም እየገመገመ ነው ብለዋል። የያዙትን የኃይል መንገድ ለመቀልበስና ስርዓት እንዲሰፍን ለማድረግ ለኒጀር ወታደራዊ መሪዎች አሁንም አልመሸም ሲሉም ባለስልጣናቱ አክለዋል። በሌላ ተያያዥ ዜና የማሊና የቡርኪና ፋሶ ወታደራዊ ሁንታ አባላት ኒያሚ ገቡ። የማሊና የቡርኪና ፋሶ ወታደራዊ ልዑካን ኒያሚ የገቡት ከዚያች ሀገር በቅርቡ የተካሄደውን መፈንቅለ መንግስት ከመሩት ወታደራዊ ኃይል አባላት ጋር ተገናኝተው ለመነጋገር መሆኑ ታውቋል። የሁለቱ አገሮች ወታደራዊ መሪዎች የወሰዱት እርምጃ ዜና የተሰማው የኒጀር ወታደራዊ ሁንታ መሪዎች የቀድሞውን ፕሬዚዳንት ወደ ስልጣን ይመልሱ ዘንድ ያቀረቡላቸውን ጥሪ ውድቅ ማድረጋቸውን ተከትሎ ምዕራባዊ አፍሪካ ሀገራት የምጣኔ ሀብት ማህበረሰብ ኤኳስ በጉዳዩ ላይ ለመምከር ለፊታችን ሐሙስ ነሐሴ 4 2015 ቀን ቀጠሮ በያዘበት ወቅት ነው። የመንግስት ግልበጣው መሪዎች እስካለፈው እሁድ ሐምሌ 30 2015 ባለው ጊዜ ውስጥ የመንግስቱን ስልጣን ለቀድሞ የሀገሪቱ መሪዎች መልሰው እንዲያስረክቡ፣ ያ ካልሆነ ግን ወታደራዊ እርምጃ እንደሚጠብቃቸው ኤኳስ ባለፈው የሐምሌ ወር አጋማሽ ሰጥቶት የነበረውን ማስጠንቀቂያ ቸል በማለት የአገሪቱን የአየር ክልል በመዝጋት ሊቃጣ የሚችለውን ማንኛውም ጥቃት እንከላከላለን ሲሉ ዝተዋል። በሌላ በኩል እስር ላይ የሚገኙት ፕሬዚዳንት መሐመድ ባዙም ተለቀው ወደ ስራቸው ካልተመለሱ ወታደራዊ እርምጃ ለመውሰድ መስማማታቸውን ባለፈው አርብ ይፋ ያደረጉት የኢኮዋስ መከላከያ ኃላፊዎች ተግባራዊነቱን አስመልክቶ ግን ውሳኔው የሀገራዊቱ መሪዎች እንደሚሆን አመልክተዋል። ይህ በእንዲህ እንዳለ የሁለቱ ቡድን አባል አገራት የማሊና የቡርኪና ፋሶ ወታደራዊ ሁንታ መሪዎች በበኩላቸው ካስፈለገ ከኒጀር ጎን እንሰለፋለን ማለታቸውን ተከትሎ ህብረቱ መከፋፈል ገጥሞታል። በተጨማሪም ሁለቱ አገሮች ለኒጀር አጋርነታቸውን ለማሳየት የልዑካን ቡድኑ ወደ ኒያሚ ልከዋል ሲል የማሊ ጦር ሰራዊት በትላንትናው ዕለት በማህበራዊ ሚዲያ ገጹ ይፋ አድርጓል። ዘግይቶም የልዑካን ቡድኑ ተወካዮች አገራቸው ለወታደራዊ ሁንታው የምትሰጠውን ድጋፍ በድጋሚ አረጋግጠዋል። 16 ወታደሮች ለተገደሉበት የማሊው ጥቃት አይሲስ ኃላፊነት ወሰደ። እስላማዊ ጽንፈኛ ቡድን አይሲስ ባለፈው ሳምንት በሰሜን ምስራቅ ማሊ ሜናካ ግዛት ውስጥ ለተፈጸመው ጥቃት ኃላፊነት ወስዶ በጥቃቱም 16 ወታደሮችን ገድያለሁ ብሏል። ይሁንና የማሊው ወታደራዊ ገዢ ድንገቱን የተመለከቱ ዘገባዎች መሰማት ከጀመሩበት ካለፈው ሐሙስ ሐምሌ 27 2015 ዓ.ም አንስቶ እስካሁን የተናገረው ነገር የለም። አማክ በተሰኘው የፕሮፓጋንዳ አውታሩ አማካኝነት ባሰራጨው መልእክት ከቡድኑ ጋር አጋርነት አላቸው ያላቸው ተዋጊዎች ወደ ኒጀር በመጓዝ ላይ የነበሩ የማሊ ጦር ሰራዊት አባላትን በደፈጣ መግደላቸውን ነው የተናገረው። ቁጥራቸው ደርዘን የሚጠጋ ወታደሮች መቁሰላቸውንና ውጊያውም ለአንድ ሰዓት ያህል መቆየቱን ቡድኑ አክሎ ገልጧል። ማሊ እንደ አውሮፓውያን ዘመን አቆጣጠር ከ2012 ዓ.ም አንስቶ በሰሜናዊ የአገሪቱ ክፍል የጀመረውንና ወደ መሃል አገር የተስፋፋውን ብሎም ወደ ጎረቤት ቡርኪና ፋሶና ኒጀር የተዛመተውን የእስላማዊ ጽንፈኞች ጥቃት በመዋጋት ላይ ትገኛለች። የሜናካ ግዛት እስላማዊ መንግስት በታላቁ የሰሃራ ክልል በእንግሊዝኛው ምህጻረ ቃል ISGS የተባለው ቡድን ለወራት ያህል ወደ ዋና የጦር ግንባሩ ያደረገው አካባቢ ነው። ሂዩማን ራይትስ ዎች በቅርቡ ያወጣው ዘገባ ከዓመቱ መጀመሪያ አንስቶ ለተፈጸሙ በመቶዎች ለሚቆጠሩ ግድያዎችና በሺዎች ለሚቆጠሩ ዜጎች ቤት ንብረት መፈናቀል ቡድኑን ተጠያቂ አድርጓል። አንድ የእስራኤል ሚኒስትር የዩናይትድ ስቴትስ በፍልስጤማዊ ግድያ የተጠረጠሩትን አይሁዳውያን ድርጊት በአሸባሪነት መፍረጇን እንዳልተቀበሉ አመለከቱ። በእስራኤል ቁጥጥር ስር በሚገኘው የዌስት ባንክ በአንድ ፍልስጤማዊ ላይ የተፈጸመ ግድያ በማውገዝ ዩናይትድ ስቴትስ ግድያውን ባልተለመደ መልኩ የሽብር ጥቃት በሚል መሰየሟን ተከትሎ ነው። በዛሬው ዕለት አንድ የእስራኤል ከፍተኛ ባለስልጣን ጥቃቱሽ በሽብር መፈረጁን እንደማይቀበሉ የተናገሩት የባለስልጣኑ አስተያየት የተሰማው በፖሊስ ቁጥጥር ስር የሚገኙት ሁለቱ ተጠርጣሪ አይሁዳውያን ሰፋሪዎች በነጻ እንዲለቀቁ ለፍርድ ቤት ጥያቄ እያቀረቡ ባሉበት ወቅት ነው። ክቡራትና ክቡራን አድማጭ ተመልካቾቻችን፣ ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም
አድማጮች፣ አሉላ ከበደን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ማክሰኞ ነሐሴ 2 2015 ዓ.ም ዝግጅታችንን ነው እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። አብራችሁን እንድታመሹ በድጋሚ እጋብዛለሁ። ቀዳሚ ወደ ሆነው አብይ ርዕሳችን እንለፍ። የአማራ ክልል ዋና መዲና ባህር ዳርን ጨምሮ በክልሉ የተለያዩ ስፍራዎች በመከላከያ ሰራዊትና በፋኖ ታጣቂዎች መካከል በቀጠለው የተኩስ ልውውጥ ሰላማዊ ሰዎች ለሞትና ለአካል ጉዳት እየተዳረጉ እንደሆነ ነዋሪዎች ለአሜሪካ ድምጽ ገልጸዋል። ከባህር ዳር አስተያየት የሰጡን ነዋሪዎች በተኩስ ልውውጥ የተገደሉ ነዋሪዎችን ማህበረሰቡ እየቀበረ ነው ብለዋል። የባህር ዳር ፈለገ ህይወት ሪፈራል ሆስፒታል ምንጮችም በርካታ ሰላማዊ ሰዎች ተጎድተው ወደ ሆስፒታሉ እየገቡ እንደሆነ ጠቁመዋል። በተያያዘ ዜና ባለፈው ሳምንት በፋኖ ታጣቂዎችና በመከላከያ ሰራዊቱ መካከል ግጭት በመቀስቀሱ የኢትዮጵያ አየር መንገድ ወደ ክልሉ ሁሉም የአውሮፕላን ማረፊያዎች የሚያደርጋቸውን በረራዎች እንደሰረዘ በዛሬው ዕለት አስታውቋል። ይህ በእንዲህ እንዳለ የኢትዮጵያ ዜጎች ለማህበራዊ ፍትህ ወይም ኢዜማ ዛሬ ባወጣው መግለጫ በአማራ ክልል ለተፈጠረው የጸጥታ መደፍረስ ገዢውን ፓርቲ ብልጽግናን ተጠያቂ አድርገዋል። መንግስትና ገዢው ብልጽግና ፓርቲ ጽንፈኛና ዘራፊ የሚሏቸውን በክልሉ የሚንቀሳቀሱ የታጠቁ ኃይሎች ለችግሩ ተጠያቂ አድርገዋል። አድማጮች፣ የዚህ ዘገባ ሙሉ እየተሰናዳ ነው፣ ሲደርሰን እንመለስበታለን። እስከዛው ከዚሁ ጋር በተያያዘ በአማራ ክልል ያለውን ወቅታዊ ሁኔታ በተመለከተ በስፍራው የሚገኘው ዘጋቢያችን መስፍን አራጌ ኢንተርኔት ባለመኖሩ ምክንያት ዘገባውን በቀጥታ ሊያደርሰን ስላልቻለ ባልደረባዬ ኤደን ገረመው ምሽቱን በስልክ አግኝታ አነጋግረዋለች። በአሁኑ ወቅት ስላለው ሁኔታ የሁለቱን ቃለ ምልልስ ሰምተን እንመለስ።
ጤና ስጥልኝ መስፍን፣ እንደምን አመሸ?
እንደምን አመሸሽ?
እንግዲህ ኢንተርኔት ስለሌለ ለዛሬ ምሽት ላይ አድማጮቻችን ዘገባ ማድረስ አልቻልክም፣ ግን የቀኑን ውሎ ልታስረዳን ትችላለህ? እና በአማራ ክልል ያለው ወይም ደግሞ አንተ በምትገኝበት መታዘብ በቻልክባቸው አካባቢዎች ዛሬ ያለው የጸጥታ ሁኔታ እና ውሎ ምን ይመስላል?
አመሰግናለሁ። ስለ ዛሬው ጠቅላላ እውነቷ ከማስረዳቴ በፊት ትንሽ በተወሰነ ደረጃ ወደኋላ መለስ ማለት የሚጠይቅ ይመስለኛል። በተለይ በክልሉ የጸጥታ ችግሮች ጎልተው መስተዋል የጀመሩት መንግስት የልዩ ኃይል አባላት ወደ ሰከታ ተቋማት መልሶ ማደራጀቱን ተከትሎ ነው። የመንግስት ውሳኔ ወቅቱን ያልጠበቀ፣ በሁሉም ክልሎች እኩል ተፈጻሚ ያልሆነና ክልሉ ያለበት ጸጥታ ስጋት ያላገናዘበ ነው በሚል ካለው ቅሬታ ሲሰማ ቆይቷል። በመንግስት በኩል ደግሞ የሚሰጠው ምላሽ ውሳኔው በሁሉም ክልሎች እኩል ተግባራዊ ሆነና ወቅታዊነቱን የጠበቀም የሚል ነበር። ይህንንም በሁለቱን ወገን አስተያየት በዜናና በዜና ትንታኔያችን ላይ ሽፋን ለመስጠት ሞክረን፣ ሆነም ቀረም እንግዲህ ያኔ የነበረው ቅሬታ ቀጥሎ በተለያዩ አካባቢዎች ግጭት ተፈጥሯል። በዋናነት ደግሞ በመከላከያውና በፋኖ ታጣቂዎች መሀል የተኩስ ልውውጥ ተቀስቅሷል። በግጭቱ እንግዲህ የበርካቶች ህይወት ማለፍ እየተነገረ ነው። ቁጥሩን ለጊዜ በውል ለይተው ማስቀመጥ አይቻልም ማለት ነው። ከሰሞኑ ደግሞ ግጭቱ አድማሱን አስፍቶ በክልሉ ሁሉም አካባቢዎች አለመረጋጋቶች ስለመኖራቸው የመረጃ ምንጮች ያመለክታሉ። እንግዲህ የጸጥታው አለመረጋጋት ተጽዕኖ ካሳደረባቸው ካላቸው የክልሉ አካባቢዎች አንዱ ሰሜን ሸዋ ዞን ነው። ከአዲስ አበባ ደሴ መንገድ ወደ 220 ኪሎ ሜትር ገደማ ላይ የምትገኘው ሸዋ ሮቢት ዛሬ በከባድ መሳሪያ ጭምር የታገዘ የተኩስ ልውውጥ ስታስተናግድ ውላለች ነው የተባለው። ከሸዋ ሮቢት 5 ኪሎ ሜትር ርቀት ዙጡ በሚባለው አካባቢ የጀመረው ነው እንግዲህ የተኩስ ልውውጥ ወደ ከተማ ውስጥም ተሸጋግሮ በጥይት የተመቱ የከተማዋ ነዋሪዎች መመልከታቸውን አንድ የአሜሪካ ድምጽ የመረጃ ምንጭ ጠቁመውኛል። እንግዲህ አብዛኛው ነዋሪ ከቤቱ ለመውጣት መቸገሩንም ነው የነገሩኝ ግለሰብ። የመንግስትም ሆነ እንግዲህ የግል ስራዎች ከተቋረጡ ስድስት ቀናት እንዳለፉ ነው አስተያየት ሰጭ የነገሩኝ። በተመሳሳይ ሁኔታም ብርሃን ከተማም ከትናንት ጀምሮ መንግስታዊም ሆነ የግል ስራዎች ተዘግተዋል ተብሏል። በተለይ ትናንት ወደ አንኮበር መውጣ የአካባቢ ማህበረሰብ አርሴ መያለ ነው የሚባለው እዚያ አካባቢ ለሰዓታት የቆየ በከባድ መሳሪያ የታገዘ የተኩስ ልውውጥ ነበረን ያሉት አንድ የከተማ ነዋሪ ስለደረሰው ሰብአዊና ቁሳዊ ጉዳት ከየትኛውም ወገን እንግዲህ መረጃ ለማግኘት አልተቻለም። ከተማዋ ግን አልፎ አልፎ ከተከሰቱ ምግብ ቤቶች በቀር ከወትሮ በተለየ ሁኔታ ጭር ማለቷን ነግረውኛል። በደሴ ወልዲያና ቆቦ አካባቢዎች ውጥረቶች ቢስተዋሉም አንጻራዊ ሰላም ስለመኖሩ መንግስታዊ ተቋማት በሙሉ አቅማቸው ባይሆንም ስራ እየሰሩ መሆናቸው፣ ባንኮችና የግል ድርጅቶች ግን ሰፊ አገልግሎት በመስጠት ላይ መሆናቸውን ወደ አካባቢዎቹ ለማረጋገጥ ሞክረናል። ደሴ ከውጥረቱ ባሻገር የክረምቱ ድባብ እየጠነከረ መምጣቱና የኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች የፍጥረታ የሱባኤና የጾም ወቅት ከመሆን ጋር ተያይዞ ይመስላል በከተማዋ ሞቶ የሰዎች እንቅስቃሴ ተምቆ አይስተዋልም። ይህን ያለው ኤደን እንግዲህ አጠቃላይ የክልሉን የጸጥታ ሁኔታ በተለይ በምስራቅ የአማራ ክፍል ያለውን የጸጥታ ሁኔታ ስንቃኘው።
እሺ መስፍን አመሰግናለሁ። እንግዲህ የኢንተርኔት መቋረጥ አንተም እንደጠቀስከው አለ። የመብራት ውሃ ስልክና ባንክ አገልግሎቶች በሁሉም ስፍራ እኩል እየተደረሰ ነው ወይ? አገልግሎቱስ አለ ወይም ሌሎች የመሰረተ ልማት አቅርቦቶች እየደረሱ ነው ወይ ለማህበረሰቡ?
እንግዲህ ከዚህ ቀደም እንደምታውቀው በሰሜኑ ጦርነት አካባቢ ተደጋጋሚ ጉዳት የደረሰበት ሰብአዊና ቁሳዊ ጉዳቶችን ያስተናገደ ነው። የአሁኑ ውጊያም ደግሞ በራሱ ይዞት እየመጣው ተጽዕኖ አለ። ምሳሌ ለማሳየት ያህል ላሊበላ አካባቢ ከትናንት ጀምሮ መንግስታዊ ተቋማት ተዘግቷል። ትናንት ልክ እንደ ደብረብርሃንና በሸዋሮቢት ማለት ነው ትናንት ከፍተኛ ውጊያ እንደነበረ ነው የመጀመሪያ ገለጹት። ይህን ተከትሎ የባንክ የመንግስት አገልግሎቶች ተቋርጠዋል። ከትናንት በፊትም ባንክ ቢከፈትም እንኳ አንድ ግለሰብ ማውጣት የሚችለው ከ1500 እስከ 2000 ብር ብቻ ነበረ በገንዘብ እጥረት ማለት ነው። ይህ ደግሞ ከወቅታዊው የኑሮ ውድነት አንጻር ተጽዕኖ መፍጠሩንና አሁን ደግሞ ሙሉ በሙሉ ሲዘጋ ለከፋ ችግር መጋለጣቸውን የአካባቢው ኑሮ ነዋሪዎች ይጠቁመውኛል። ከአዲስ አበባ ወደ ደሴ ይደረግ የነበረውን አውሮፕላን በረራም ተቋርጧል። ከአዲስ አበባ በደብረብርሃን በኩል የሚደረግ የህዝብ ትራንስፖርት ማለት ነው እሱም ከተቋረጠ ቀናቶች አልፈውታል። አሁን ለጊዜው ወደ ደሴም ሆነ ወደ አዲስ አበባ የሚደረጉ ጉዞ በአዋሽ በኩል ነው። ይህ ደግሞ ተሳፋሪዎች እስከ 200 ኪሎ ሜትር የሚደርስ ተጨማሪ ጉዞ ለማድረግ ይገደዳሉ። ተጨማሪ ክፍያ ያወጣል እና በተለይ ውጊያው ተባብሶ በቀጠለባቸው አካባቢዎች የመብራት አገልግሎት ስለመቋረጡ፣ መንገዶች በመዘጋታቸው የመሰረታዊ ፍጆታና ሌሎች አቅርቦቶች እጥረት ስለማጋጠሙ ይነገራል። እዚህ በተጨማሪ ውጊያውን ሸሽተው አንጻራዊ ሰላም አሉባቸው ወደሚሏቸው አካባቢዎች የሄዱ በርካታ ሰዎች እንዳሉ ነው ለማወቅ የቻልኩት። ከእነዚህም አብዛኞቹ ህጻናትና ሴቶች እንደሆኑ ነው የተነገረኝ። እንግዲህ ምን ያህል ሰብአዊና ቁሳዊ ጉዳቱ የከፍታ እንደሆነ ያመላክታል ባይ ነው።
ምናልባት እንግዲህ በተለያዩ ስፍራዎች ዛሬ ውሎህን የመዟዟር እድል አግኝተሃል ብዬ ተስፋ አደርጋለሁ እና ያነጋገርካቸው ሲቪሎችስ ወይም የአካባቢው ማህበረሰቦች በዚህ ጉዳይ ላይ ያላቸው አስተያየት እንደ ሰው ያላቸው ስሜት ምን ይመስላል?
ኤደን እንግዲህ እንደምታውቀው ወቅታዊ የጸጥታ ችግር ጋር ተያይዞ አብዛኞቹ ስማቸውን መግለጽ የማይፈልጉም፣ ድምጻቸውም እንዲቀረጽ ፈቃደኞች አይደሉም። አብዛኞቹ ግን የሚናገሩት እስከ መቼ በዚህ ሁኔታ መዘለቅ ይቻላል? በአንድ በኩል የሰሜኑ ጦርነት ያስከተለው ጠባሳ ሳይሽር፣ በሁለተኛ በኑሮና በመሳሰሉ ችግሮች ተወጥረን ባለን በሶስተኛ አሁን ደግሞ እንዲህ አይነት ውጊያ ሲከሰት ምን ያህል ጎጂ እንደሆነ ምን ያህል እንደ ህዝብ ለመቆም እንዲያጠገተን እንደሆነ የሚመለከተው አካል ሊረዳውና ሊገነዘበው ዘላቂ መፍትሄ ሊያመጣ የሚገባ ይመስለናል የሚል አስተያየት ሰጥተውኛል። በተለይ ደግሞ የሚሰዎች የመነጋገር እድል በር ቢከፈት የሚል ጥሪም አስተራርፈዋል። ብዙዎቹ አስተያየት ሰጫዎች እንደሚሉት በደረሰው ውጊያ ወይም በተቀሰቀሰ እጅግ በመጎዳታቸው ነው ያስረዱኛል።
የአካባቢውን ባለስልጣናትስ የማግኘት በጉዳዩ ላይ እየተካሄደ ያለውን የለቱን ሁሉን በተመለከተ መረጃ የማግኘት እድል ገጥሞህ ነበር?
በተለይ አሁን ካለው ወቅታዊ ሁኔታ አንፃር የመንግስት አመራሩን ማግኘት እድሉ ጠባብ ነው። እንግዲህ መንግስት ግን ወቅታዊ ጉዳይ አስመልክቶ ተከታታይ መግለጫዎችን ሲሰጥ መቆየቱ ይታወቃል። እኔ በተንቀሳቀስኩባቸው ግን አካባቢዎች ለምሳሌ መከላከያ ዩኒፎርም የለበሱና መሳሪያ ያደረገ ወታደሮች በግርና በተሽከርካሪ ከተማ ውስጥ ሲንቀሳቀሱ የመመልከቱ እድል አጋጥሞናል። ከዛ ውጭ ግን መንግስት ባለስልጣናትን የማግኘት እድሉ አያገኘውም።
መስፍን፣ እንግዲህ ለማብራሪያው በጣም ነው የማመሰግነው። ኢንተርኔት ሲመለስ እንግዲህ ከዚህ ሰፋና ድርጅት ያሉ ዘገባዎችን እንደምታደርሰን አምናለሁ። ለዛሬ እዚህ ላይ ጨርሻለሁ። አመሰግናለሁ።
እኔም አመሰግናለሁ። የተርሳ ማምሹ
ኤደንንና መስፍንን እናመሰግናለን። አድማጮች፣ ተመልካቾቻችን፣ ቀደም ሲል ያስተዋወቅ ነው አብይ ርዕስ ዘገባችን አሁን ደርሶናል። የአማራ ክልል ዋና መዲና ባህር ዳርን ጨምሮ በክልሉ የተለያዩ ስፍራዎች በመከላከያ ሰራዊትና በፋኖ ታጣቂዎች መካከል በቀጠለው የተኩስ ልውውጥ ሰላማዊ ሰዎች ለሞትና ለአካል ጉዳት እየተዳረጉ እንደሆነ ነዋሪዎች ለአሜሪካ ድምጽ ገልጸዋል። ከባህር ዳር አስተያየታቸውን የሰጡን ነዋሪዎች በተኩስ ልውውጡ የተገደሉ ነዋሪዎችን ማህበረሰቡ እየቀበረ ነው ብለዋል። የባህር ዳር ፈለገ ሕይወት ሪፈራል ሆስፒታል ምንጮችም በርካታ ሰላማዊ ሰዎች ተጎድተው ወደ ሆስፒታሉ እየገቡ እንደሆነ ጠቁመዋል። በተያያዘ ባለፈው ሳምንት በፋኖ ታጣቂዎችና በመከላከያ ሰራዊቱ መካከል ግጭት በመቀስቀሱ የኢትዮጵያ አየር መንገድ ወደ ክልሉ ሁሉም የአውሮፕላን ማረፊያዎች የሚያደርጋቸውን በረራዎች እንደሰረዘ በዛሬው ዕለት አስታውቋል። ይህ በእንዲህ እንዳለ የኢትዮጵያ ዜጎች ለማህበራዊ ፍትህ ወይም ኢዜማ ዛሬ ባወጣው መግለጫ በአማራ ክልል ለተፈጠረው የጸጥታ መደፍረስ ገዥውን ፓርቲ ብልጽግናን ተጠያቂ አድርጓል። መንግስትና ገዥው የብልጽግና ፓርቲ ጽንፈኛና ዘራፊ የሚሏቸውን በክልሉ የሚንቀሳቀሱ የታጠቁ ኃይሎች ለችግሩ ተጠያቂ አድርገዋል። ኬኔዲ አባተ ዝርዝር ዘገባ አለው።
ከአማራ ክልል የተለያዩ አካባቢዎች አስተያየታቸውን የሰጡን ነዋሪዎች በመከላከያ ሰራዊትና በፋኖ መካከል የሚካሄደው የተኩስ ልውውጥ ዛሬ ነሐሴ 2 ቀን 2015 ዓ.ም ቀጥሎ መዋሉን ገልጸዋል። ስማቸው እንዳይጠቀስ ከጠየቁ ከነዚህ አስተያየት ሰጪዎች መካከል የክልሉ ዋና ከተማ የባህር ዳር ነዋሪ መሆናቸውን የገለጹ ግለሰብ ዛሬ የተኩስ ልውውጥ የሚካሄድበት ስፍራ አቅጣጫውን መቀየሩን ተናግረዋል። ትናንት ከፍተኛ የተኩስ ልውውጥ ከነበረባቸው አካባቢዎች ህይወታቸው አልፎ የተገኙ ሰዎችን የአካባቢው ማህበረሰብ አንስቶ በመቅበር ላይ መሆኑንም አብራርተዋል።
እዚህ ከአዲስ አበባ መውጫ ላይ የአስፋልቱ ላይ ይዞ የ14 የሚባለው ክፍለ ከተማ ወደዚያ ነው እየተተኮሰ ያለፈ። እኛ አካባቢ በጣም ማልዳ ላይ ለይዚ 10 አካባቢ ላይ በጣም ከበድ ያለ ነበር። ከበድ ያለው መሳሪያ ነው የሚባል እና አሁን የተወሰነ ገብሮ ወደዚያኛው ነው ወደ ማረሚያ ቤቱ በዚያ አካባቢ ሄደ። አሁን ብዙ ሰዎች ተጎድተዋል።
የሞቱ ሰዎች በአይናቸው የተመለከታችኋቸው አሉ? ሰላማዊ ሰዎች የሞቱ?
አዎ፣ ጓደኞቻችንም ያሁን በአጋጣሚ አጭር ቪዲዮ አጋጣሚ ጓደኞቻችን ሄደው ነበረ። የሀገራችን ሰው ነው ሰዎች የሞቱ አሁን አራሚ ሰው ደብር አጋጣሚ ቀብረው ነው የመጡ።
ቀብረው ነው የመጡ
ጓደኛ ነው ይበረድበ አሁን አራ አካባቢ ስንር ገቢ አካባቢ ነበር። ብዙ ሰው የሞተው አገኘው አለ እንደዚህ አካባብረው መጡ። ብዙዎች ደግሞ የምናውቃቸው ነው። እንደ ያምልት ነው ያው በየቦታው ስለሚከፈል አምስት ስድስት ሰዓት ላይ ሄደ ብዙ ሰዎች ወድቆ አገኘ። እዚህ አካባቢ ላይ ዝሞጀሌው አብዛኝ ወጣቱ የሚንቀሳቀስ በዚያ እንትን ብሎ ወደ አሁን እንደዚያ ያለውን ሰው ቀባበሩ። ወደዚህኛው አሁን ስለተረጋጋ አሁን በዚህ ገዳ መንገድ የሚባለው ወደ ጣና አካባቢ ነው ደግሞ አሁን ድምፁ የሚሰማው።
ስለዚህ ዝም ብለው ነው እያነሱ ሲቀብሩ የነበሩት?
አዎ፣ ዝም ብለው እያነሱ እንደዚያ ነው። አሁን የልደታ አሁን አረ የሚባል ደብር አለ ነው ልደታ የሚባል አለ በየቦታው ወደዚህ አካባቢ ያለበት ነው የሚጠሩ እንጂ ልሱ ብሎም እኮ ብዙ የሞተ ይኖራል እየሸሸ ወደዚያ ሲሄዱ እዚያ ነው እንግዲህ ከበድ ይላል። ጊዜያችን በጣም ከባድ ነው።
ወደ ሆስፒታል አልወሰዷቸውም? የሞቱትን ከመንገድ ላይ ያነሷቸውን?
አይ አንደኛ የሞቱ ናቸው ነፍሳቸው ስለሌለ ሆስፒታል ምን ይወሰዳሉ። በዚያን ሰዓት መንገድ ዝግ ነው፣ መኪና አያሳልፍም። ባ መንገዱ ባህል ከተማ እኮ መንገዱ ሰንዘር አያደርግም፣ መሰናዘር አይቻልም። አሁን እነዚህ እኮ በዚህ ደብሩ ጥግ ሰው በዚህ ወጣቱ እያነሳ መቅበር ነው።
ከባህር ዳር ፈለገ ሕይወት ሆስፒታል አስተያየት የሰጡን ባለሙያ ደግሞ በተለያየ መጠን ጉዳት የደረሰባቸው እስከ 50 የሚጠጉ ሲቪሎች ትናንትና ዛሬ ወደ ሆስፒታሉ መምጣታቸውን ገልጸዋል። የትራንስፖርት አገልግሎት ባለመኖሩና ከደህንነት ስጋት አንጻር ሰዎችም በነጻነት የማይንቀሳቀሱ ከመሆናቸው ጋር ተያይዞ ሟቾችን ጨምሮ በርካታ ጉዳተኞች ወደ ሕክምና ተቋም እንደማይወሰዱም ያብራሩት አስተያየት ሰጪው በከተማው ያለው የሲቪሎች ጉዳት ግን ከፍተኛ እንደሆነ ጠቅሰዋል።
እየተጎዳ የመጣለ ሲቪሊያን ሳሉ ሲቪሊያን ጭፈሉ ያው ትናንትና ጀምሮ እና ዛሬም ጭምር ማለት ነው አንሳ አካባቢ ሊሆኑ ይችላሉ። እየተጎዱ ናቸው። የተጎዱ ጉዳት ያለባቸው ሰዎች የአጥንት፣ የሆድ፣ የጀርባ፣ የደረት፣ የአንገት ሁሉም አይነት የጉዳት ደረጃ በሚባል ያው እኛ እንግዲህ እኛ ጋር ከደረሱ እንትን እናደርጋለን። እዛው የሞቹት ወደዚያ አያመጣቸውም። ያው ጉዳት ያለባቸው ነው። ዞሮ ዞሮ ምንድነው ትራንስፖርት ምንም እንቅስቃሴ ስለሌለ እንደገና ሰውም እንቅስቃሴው ላይ ያው አደጋ ስላለው አብዛኞቹ ወደ ሆስፒታል አይመጡም። እነዚያውን በቃ ቤተሰብ የፈለገ የሆነ ብሎ እንግዲህ ጨክኖ ራሱን አደጋ ላይ አጋልጦ ይበርና በዛ ሁኔታ እኛ እንግዲህ አብዛኞቹ ሜጀር ከባድ የተባለ ሰርጀሪ ሁሉ ነው እያደረጉ ያሉት ማለት ነው። እንደዛ እያደረግን እኛ በቻልነው መጠን እያገዝናቸው ነው።
አሁንም የተኩስ ድምጾች ይሰማሉ ከተማ?
አዎ በጣም አለ።
አሁን ሆስፒታል ከመጡ በኋላ ምናልባት ህይወታቸው ያለፈ ሰዎች አሉ?
የተወሰኑ ሰዎች ግን ከተማ ላይ ነው ብዙ ሞት ያለው ያልመጡ ይለን ነገር ነው ያለው።
ስማቸው እንዳይጠቀስ ድምጻቸውም እንዲቀየር የፈለጉ የጎንደር ከተማ ነዋሪ ደግሞ ከጠዋት ጀምሮ በከተማው ተኩስ እንደነበረና ምሽት አንድ ሰዓት አካባቢ በስልክ ስናናግራቸው ጭምር ተኩስ እየሰሙ መሆናቸውን ተናግረዋል።
ጎንደር ከተማ 12 ሰዓት ጀምሮ በጣም ከባድ ውጊያ እየተካሄደ ያለው ከአዘዞ መገንጠያ ከሚባለው ወጣት ከገንፎ ቁጭ ወይም የጎንደር ዩኒቨርሲቲ የፋሲል ካምፓስ በር ድረስ ባለው ቦታ ላይ በጣም ከፍተኛ ውጊያ እየተካሄደ ያለው አይራ ገንፎ ቁጭ የሚባሉ አካባቢዎች ዛሬ ከፍተኛ ውጊያ ያስካሄደዋ ነው። ዛሬ ወጥቼ አካባቢ ለመቃኘት ጥረት አድርጌ ነበረ። መንገዶች ሁሉ ዝግ ናቸው። አገሮች ተቋማት ዝግ ናቸው። ምንም አይነት እንቅስቃሴ ከተማ ውስጥ አይታይም። መንገዶች ላይ ድንጋዮች ተዘግተዋል፣ በእንጨት ተዘግተዋል። ቤተክርስቲያን ሄዱ አልፎ አልፎ ሰዎች ብቻ ማየት ይቻላል እንጂ ምንም አይነት እንቅስቃሴ ከተማ ውስጥ ማይደርሳል። ውጊያዎቹ እየተካሄዱባቸው ያሉ ቦታዎች የአንደኛው ሻዝ መግቢያ ያለው ነው። ሌላው ደግሞ ወደዚህ ወደ ጉሃ ሆቴል አካባቢ ወደራ ከሚባለው በግቢያ ያለው አካባቢ ከፍተኛ ውጊያ ይካሄዳል። አልፎ አልፎ ደግሞ በዚህ በገነት ተራራ በኩል
አክለውም ኢንተርኔት፣ ውሃና መብራትን ጨምሮ የማህበራዊ አገልግሎቶችም መቋረጣቸውን አመልክተዋል። በሰሜን ሸዋ ዞን ሸዋሮቢት ከተማ ደግሞ ዛሬ እስከ እኩለ ቀን ድረስ ከፍተኛ የተኩስ ልውውጥ ከተካሄደ በኋላ ከሰዓት ጋብ ማለቱን የከተማዋ ነዋሪ የሆኑ የሕክምና ባለሙያ ተናግረዋል። ሕይወታቸውን ያጡና ጉዳት የደረሰባቸው ሲቪሎች መኖራቸውንም የሚገልጹት አስተያየት ሰጪው እኛን በስልክ በሚያናግሩበት ከቀኑ 10 ሰዓት ከ30 ደቂቃ አካባቢም በተኩስ እየተጎዱ ያሏቸውን ሁለት ሲቪሎች እያከሙ እንደነበረ ነግረውናል።
ያለሁት ሸዋሮቢት ነው። አሁን ከጠዋት ጀምሮ ተኩስ ነበረ፣ ከባድ ተኩስ። በረዴ ከትንሽ ጊዜ መታኮስ በኋላ መከላከያ ገባ። በአጋጣሚ የህክምና ባለሙያ ነኝ። ሁለት ልጆች አሁን እየሰራሁ ነበረ። እነሱን ግሉኮስ እንትን ብዬ ነው።
በግጭቱ በዚህ በተኩስ ልውውጥ የተጎዱ ናቸው።
ተኩስ እየለጠፍኩለት ነው። ሁለተኛ የተሸንድ እያየው ነው ማለት ነው። ቅድም አንተ ስትደውልልኝ ተመቶ የመጣ ልጅ ድንገት ገብተዋል። ለዛ ነው መልሼ የሚያልደወልኩልህ።
ከተማ ውስጥ የተመታ ማለት ነው?
የተመታ ነው አጠገብ ያለ።
ምናልባት በህይወት ላይ የደረሰ ጉዳትስ እንደው የሞት አለ? እናንተ ጋር የደረሰ
አለ? የሞት አለ፣ የሞቱም አለ። ወደ ላይ አንድ ሁለት ልጆች ሞቷል። ያልታወቁ ደግሞ ጅረት ውስጥ እንደዚህም ብሎ ስለሚተኩሱ አንደኛውን አጠገብ ያለው ከዛ የመጣ ልጅ ነው። ካምፕ ነበረ፣ የስደተኛ ካምፕ አለ። ወደዛ ነው እዛ ነበራቸው አለ ወደዛ ወደ ካምፕ ሲሄዱ ነው እንግዲህ የተተኮሰባቸው።
በአሁኑ ሰዓት እስከ ከተማው
ተዘጋጋ። ማን ይከፍታል? ብቅ ስትል ደግ ይመጣዋል እኮ። ተራራ ላይ ሆነ ከባድ መሳሪያ ነው የሚተኩሱት። አሁንም እየተኮሰ ነው ይሰማል።
ከአማራ ክልል ከተሞች ለአዣንስ ፍራንስ ፕሬስ አስተያየታቸውን የሰጡ ነዋሪዎችም የፋኖ ታጣቂዎች ከፌዴራል መንግስቱ ኃይሎች ጋር ግልጽ ግጭት ውስጥ መግባታቸውን ገልጸዋል። ተስፋውን የተባለ አንድ የባህር ዳር ነዋሪ እስከ ሰኞ እኩለ ሌሊት ድረስ በአየር ማረፊያው መንገዶች ዙሪያ የማያቋርጥ የተኩስ ድምጽ መስማቱን ለዜና ተቋሙ ገልጿል። ስማቸው የተባለ በጎንደር ከተማ የሚኖር አሽከርካሪ በበኩሉ ሰዎች በየቤታቸው ውስጥ ናቸው፣ ምንም አይነት እንቅስቃሴ የለም ብሏል። ነገሮች በጣም መጥፎ ሁኔታ ላይ ናቸው። ከተኩስ ልውውጥ በተጨማሪ ከባድ መሳሪያዎችም ከተማ ውስጥ አሉ በማለትም ሁኔታውን አስረድቷል። ስማቸው አክሎም በቤት ውስጥ መቆየት በራሱ አስፈሪ ነው፣ ምክንያቱም የከባድ መሳሪያ ድምጾች በራሳቸው በጣም አሰቃቂ ናቸው። ይህ አስከፊ ሁኔታ እንዴት እንደሚያበቃ አላውቅም በማለት ስጋቱን ገልጿል። በአንጻሩ በ12ኛውና በ13ኛው መቶ ክፍለ ዘመን በተገነቡትና በተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ተቋም ዩኔስኮ በተመዘገቡት ውቅር አብያተ ክርስቲያናቱ የሚታወቀው የላሊበላ ከተማ የተረጋጋ እንደሆነ አንድ ሌላ ነዋሪ ገልጿል። እዚህም እዚያም የተኩስ ድምጽ እንሰማለን ያለው ነዋሪው ሁኔታው ትናንት ጠዋት እንደነበረው አለመቆየቱን አመልክቷል። ባለፈው ሳምንት የፋኖ ተዋጊዎች የላሊበላ ከተማንና አየር ማረፊያውን ተቆጣጥረው የነበረ ሲሆን በሳምንቱ መጨረሻ ባለስልጣናት በክልሉ ለተፈጠረው የጸጥታ ችግር ተጠያቂ ሰዎችን በቁጥጥር ስር ማዋላቸውን አስታውቀዋል። በአማራ ክልል ካለው ግጭት ጋር ተያይዞ በክልሉ ወደሚገኙ 3 አውሮፕላን ማረፊያዎች የሚያደርገውን በረራ ማቋረጡን ባለፈው ሳምንት የገለጸው የኢትዮጵያ አየር መንገድ ዛሬ ደግሞ በክልሉ ወዳሉ ሁሉም መዳረሻዎቹ ለቀጣይ 3 ቀናት በረራ እንደማይኖር ገልጿል። በመጪው ረቡዕ፣ ሐሙስና አርብ ወደ ደሴ ወይም ኮምቦልቻ፣ ጎንደር፣ ላሊበላና ባህር ዳር የሚደረጉ በረራዎች ተሰርዘዋል ሲል አየር መንገዱ በማህበራዊ የትስስር ገጹ ይፋ አድርጓል። ይሁን እንጂ ከአርብ በኋላ በረራ ስለመኖር አለመኖሩ የገለጸው ነገር የለም። ይህ በእንዲህ እንዳለ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ዛሬ ባወጣው መግለጫ በአማራ ክልል ለተፈጠረው የጸጥታ መደፍረስ ገዢውን ፓርቲ ብልጽግናን ተጠያቂ አድርጓል። ኢዜማ በመግለጫው የሰላም እጦቱና ያለመረጋጋት ምንጩ በጠራ የፖለቲካ መስመር ላይ መቆም ያልቻለው አቋምም ሆነ አቅም የሌለው የብልጽግና አመራር ነው ብሏል። በዚህ ወቅት በአማራ ክልል የተቀሰቀሰው ግጭት ድንገት የተከሰተ አይደለም ያለው ፓርቲው በክልሉ ለተከሰተው አለመረጋጋት መነሻ ናቸው ያላቸውን ነጥቦችም ዘርዝሯል። ዶክተር ሙሉ ዓለም ተገኝ ወርቅ የኢዜማ የህዝብ ግንኙነት ኃላፊ ናቸው።
በአማራ ክልል በተደጋጋሚ ሲነሱ የነበሩ ጉዳዮች ነበሩ። በተደጋጋሚ ብሶት የፈጠሩ፣ ስጋት የፈጠሩ፣ እኛም ደግሞ በመግለጫዎቻችን በተለያየ ጊዜ የተፈጠሩትን ችግሮች ገልጸን ጉዳዮች እንዳሉ አስረድተን ነበር። ለምሳሌ ማንነት ላይ ያነጣጠሩ ግድያዎች ነበሩ፣ መፈናቀሎች። እነዚህ ጉዳዮች ፍትህ ሳያገኙ ሲራዘሙ፣ ከዛ ደግሞ ከፕሪቶሪያ ስምምነት ጋር ተያይዞ እንደ በስምምነት ውስጥ መሳሪያ ተፈቅዷል የሚለው በተለይ በአማራ ክልል ደግሞ በሰሜን ሸዋ ዞን አካባቢ መንግስት ኦነግ ሸኔ እያለ የሚጠራው ታጣቂ ተደጋጋሚ ጥቃቶች ሲፈጽም እናያለን። እገታዎች ነበሩ። እንደምታውቀው ደግሞ በሀገር አቀፍ ደረጃ ያለው የፖለቲካ ምህዳር ደግሞ እዛ ላይም በተለይ ፓርቲና መንግስትን ለያይቶ መስራት ላይ ድክመት ነበር። ሌሎችም እዚህ ከልዩ ኃይል ጋር ተገናኝቶ ግልጽነት የሌላቸው ክልሉ ላይ ግልጽነት የሌለው ነገር መኖሩ ትልቁ ግን ትልቁ የምንለው በተለይ ከዘውግ ፖለቲካ ጋር ተያይዞ የጠላትና የወዳጅ ትርክት ያለበት ፖለቲካ ስለሆነ ከዛ ጋር ተያይዞ የጠራ የፖለቲካ መስመር በፓርቲ ውስጥ ባለመኖሩ ምክንያት እንግዲህ እንደዚህ በሰላማዊ መንገድ እንደዚህ ችግሮቹን ስናሳይ ምንም አይነት መልስ አለመሰጠታቸው ብሶትና ቁጭት ፈጥሯል የሚለው ነገር እንዳለ እሱን ነው ለማሳየት የሞከረ።
ዶክተር ሙሉ ዓለም በፓርቲያቸው ስለተዘረዘሩ የመፍትሄ አቅጣጫዎችም አብራርተዋል።
የመጀመሪያው ምክረ ሀሳባችን የክልሉ አመራሮች ለዚህ ጉዳይ ውስጥ ስለርስ ያደረጉት መጓተት፣ የነበረው ትርክት፣ የነበረውን ነገር መፍትሄ ለመስጠት አለመሞከራቸው፣ ኢኮኖሚያዊ ማህበራዊ ጉዳዮች ላይ የሚያሳዩት ደካማ አስተዳደራዊ ጉዳይ በደሉ ለዛ ይቅርታ መጠየቅ አለባቸው። ህዝቡን በጣም አስከፍቶት ምሬት ውስጥ የከተተው አንድም እሱ ስለሆነ፣ ሁለተኛው መንግስት የሚዘውራቸው መገናኛ ብዙሀን የህዝብ መገናኛ ብዙሀን በተለይ ምንም ሲሉ አታይም። አሁን የሁሉ ችግር እየተፈጠረ ባለበት ሁኔታ ውስጥ ለማህበረሰቡ አንድም መረጃ ሲያደርሱ አትመለከትም። ይሄ እሱን መታረም ያለበት ጉዳይ ነው። ሰላም ዛሬ ላይ የምትሰራው ሰላም ጦርነት ሲፈጠር ወይ ችግር ግጭት ሲፈጠር የምትሰራበት ጉዳይ አይደለም። ቀድመ መስራት ያለበት ጉዳይ ነው። ችግር ሲፈጠር እሳት የማጥፋት ተግባር ብቻ መሆን የለበትም። ስለዚህ እንደው ዘላቂ ሰላም ፍኖተ ካርታ መዘጋጀት አለበት ብለን አስበናል።
ፓርቲው በዛሬው መግለጫው መንግስት የአስቸኳይ ጊዜ አዋጁን ለማስፈጸም በሚል በሀገሪቱ ህግና ሀገሪቱ ተቀብላ ካጸደቀቻቸው ዓለም አቀፍ ድንጋጌዎች ውጪ መብቶችን በመጣስ የተለያዩ የገፍ እስሮችንና መሰል ተግባራትን በመፈጸም ያለውን ሁኔታ ከማባባስ እንዲቆጠብ፣ እንዲሁም ገለልተኛ የሆኑ እንደ ሰብአዊ መብት ኮሚሽን ያሉ ተቋማት የሚሰጡትን ሀሳቦች ተግባራዊ እንዲያደርግ ብሏል። ህዝቡም በበደል ስሜትና በቁጭት ተነሳስቶ አውዳሚ ወደሆነ መንገድ እንዳይጓዝ ደግሞ ደጋግሞ እንዲያስተውል ሲል ኢዜማ ለህዝቡም መልእክት አስተላልፏል። አክሎም መንግስት በአማራ ክልል የተከሰተውን ቀውስ ውይይትና ሰላማዊ መፍትሄን በማስቀደም ለመፍታት በሙሉ ልብ እንዲሰራ እናሳስባለን ብሏል። ለኢዜማ መግለጫ እስካሁን ከመንግስትም ሆነ ከብልጽግና ፓርቲ በኩል የተሰጠ ይፋዊ ምላሽ የለም። ሆኖም ለችግሩ ጽንፈኛና ዘራፊ ሲል የሚጠራቸውን አካላት ተጠያቂ የሚያደርገው መንግስት እነዚህ አካላት በተደጋጋሚ የቀረቡላቸውን የሰላም ጥሪዎች አልተቀበሉም በማለት ይከሳል። ሆኖም አሁንም ለሰላማዊ መፍትሄ ዝግጁ መሆኑን መንግስት በተለያየ መልኩ አስታውቋል። የብሔራዊ መረጃና ደህንነት አገልግሎት ትናንት ባወጣው መግለጫ አሁንም ችግሩ በውይይትና በድርድር የሚፈታበት መንገድ ዝግ ባለመሆኑ ተከታታይ ጥረቶች ይደረጋሉ ማለቱን መዘገባችን ይታወሳል። በተያያዘ ከአስቸኳይ ጊዜ አዋጁ በኋላ በአዲስ አበባ በቁጥጥር ስር ከዋሉ ሰዎች መካከል የሆኑት የህዝብ ተወካዮች ምክር ቤት አባሉ የአቶ ክርስቲያን ታደለ ጠበቆች ዛሬ በፌዴራል ፖሊስ ላይ ክስ መመስረታቸውን ገልጸዋል። የተወካዮች ምክር ቤት አባል የሆኑት አቶ ክርስቲያን ከሐምሌ 28 ጀምሮ ያለምንም ፍርድ በጊዜያዊ ማቆያ በእስር ላይ መሆናቸውን አካልን ነጻ ማውጣትን በሚጠይቀው የክስ ደብዳቤያቸው ላይ የጠቀሱት ጠበቆቹ ይህም በአቶ ክርስቲያንና በቤተሰቦቻቸው ላይ ከፍተኛ ችግር መፍጠሩን አመልክተዋል። ለፖሊስ ከፍርድ ቤት የመጥሪያ ደብዳቤ መጻፉንም ነው የገለጹት። ከአማራ ክልል በተጨማሪ እንዳስፈላጊነቱ በየትኛውም የሀገሪቱ አካባቢ ተፈጻሚነት ይኖረዋል የተባለው የአስቸኳይ ጊዜ አዋጅ ከታወጀበት ካለፈው አርብ ዕለት ጀምሮ በአዲስ አበባ ከተማ የተለያዩ ሰዎች እየታሰሩ እንደሚገኙ የአሜሪካ ድምጽ ከታሳሪ ቤተሰቦችና እማኞች ያገኘው መረጃ ያመለክታል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ወደ ተከታዩ ዘገባ ስናልፍ በአሁኑ ወቅት በመላ ሀገሪቱ የሚታዩ ግጭቶች ሁሉ ያለምንም ቅድመ ሁኔታ እንዲቆሙና የሚመለከታቸው አካላት ሁሉ ልዩነታቸውንም ሆነ አሉን የሚሏቸውን ጥያቄዎቻቸውን በውይይት እንዲፈቱ ሀገራዊ የምክክር ኮሚሽን አስቸኳይ ጥሪ አቀረበ። ኮሚሽኑ ለምክክሩ አስቻይና አመቺ ሁኔታ ለመፍጠር ዝግጁ እንደሆነ አስታውቋል። የደህንነት ስጋት ላለባቸውም ዋስትና መስጠት እንደሚችል ገልጿል። መለስካቸው አመሃ ተጨማሪ አለው።
ኢትዮጵያ ሀገራዊ ምክክር ኮሚሽን ዛሬ ረፋዱ ላይ በጽህፈት ቤቱ በጠራው ጋዜጣዊ ጉባኤ በመላ ሀገሪቱ የሚታዩ ግጭቶች ያለ አንዳች ቅድመ ሁኔታ በአስቸኳይ እንዲቆሙ ጥሪ አቀረበ። የሚመለከታቸው አካላት ሁሉ ልዩነቶቻቸውን ወይም ጥያቄዎቻቸውን በሰላማዊ ውይይትና ምክክር እንዲፈቱም የኮሚሽኑን ጥሪ ዋናው ኮሚሽነር ፕሮፌሰር መስፍን አርአያ አሰምተዋል።
የኮሚሽኑ ምክር ቤት ነሐሴ 1 ቀን 2015 ዓ.ም ባደረገው ልዩ ስብሰባ በመላው ሀገራችን የሚታዩ ግጭቶች በአስቸኳይ ያለአንዳች ቅድመ ሁኔታ ቆመው የሚመለከታቸው አካላት በሙሉ አሉን የሚሏቸውን ልዩነቶች ወይም ጥያቄዎች በጠረጴዛ ዙሪያ ተቀምጠው በምክክር እንዲፈቱ አስቸኳይ ሀገራዊ ጥሪ ኮሚሽኑ ያቀርባል። ለዚህም ተግባራዊነት የኢትዮጵያ ሀገራዊ ምክክር ኮሚሽን በተፋጠነ ሁኔታ ባለድርሻ አካላትን በማቀራረብ የልዩነት አጀንዳዎችን ሰብስቦ ለማወያየትና ለማመካከር አመቺ ሁኔታዎችን ለመፍጠር ዝግጁ መሆኑን ያሳወቀ
ለጋዜጠኞች በተሰራጨው የጽሑፍ መግለጫ ላይ እንደተመለከተው ኮሚሽኑ ለምክክሩና ለውይይቱ አመቺ ሁኔታዎችን እንደሚፈጥር ይናገራል። ጋዜጠኞቹ ለዚህ አባባል ተጨማሪ ማብራሪያ ጠይቀዋል። ፕሮፌሰር መስፍን አርአያ ለዚህ ምላሽ ሰጥተዋል።
ምቹ ሁኔታዎች ማለት ምን ማለት ነው? ተሳታፊ ልየታው በትክክል መሄድ አለበት። አጀንዳ በትክክል መሰብሰብ አለበት። እነኛ የተሰበሰቡ አጀንዳዎች በተለይ እጅግ መሰረታዊ የሆኑና በአገራችን ደረጃ ላይ ለአለመግባባት ያደረሱን በሙሉ ተመርጠውና ተነቅሰው ፊልተርድ ሆነው ከዛ በኋላ ወደ ዳያሎግ የሚወስዱን ነው የሚሆኑት። ስለዚህ አመቺ ማለት ወደ ትጥቅ ትግል የገቡ የማህበረሰብ ክፍሎች በሙሉ ምክንያቶች ይኖሯቸዋል ብለን እናምናለን። ይህን ለእናንተም ግልጽ አይደለም ብዬ አላስብም። ስለዚህ እነኚህ ወደ ትጥቅ የሚያስገቡ አጀንዳዎች ፊልተርድ ሆነው ለውይይት እንዲያም ሲል ለምክክር ማብቃት መቻል አለባቸው። ስለዚህ እጅግ አመቺ ሁኔታ ማለት ተዋናይ ወገኖችን ወደ ጠረጴዛ እንዲመጡ ማድረግ፣ ያን ሁኔታ ማስቻል ነው የኢትዮጵያ ሀገራዊ ምክክር ኮሚሽን ዋናውና ትልቁ ኃላፊነቱ።
ኮሚሽኑ በተለይ በዚህ ወቅት ይህን አስቸኳይ ምክክርና የግጭት ማቆም ጥሪ ለማቅረብ ለምን እንደተገደደም ጋዜጠኞቹ ጥያቄ ሰንዝረዋል። ቆየት ያሉ በትጥቅ የተደገፉ ግጭቶች በሀገሪቱ የተለያዩ ክፍሎች ይታዩ እንደነበረ በማስታወስም የወቅቱን የኮሚሽኑን ጥሪ ጠይቀዋል። ኮሚሽነር አምባሳደር መሐመድ ድሬር መልስ ከሰጡት መሃል አንዱ ናቸው።
አሁን ያለው የሀገራችን ሁኔታ አሳሳቢ ነው። አሳሳቢ ስለሆነ ይህንን እንዴት ነው ልንወጣ የምንችል? ሀገራዊ ምክክሩ ምዕራፎች አሉ። እነዛ ምዕራፎች የራሳቸው አውድ፣ የራሳቸው ጊዜ የሚጠይቁ ናቸው። አሁን ያሉት ሁኔታዎች ደግሞ ፋታ የሚሰጡ አይደሉም። ስለዚህ ባካሄድ ነው ልዩ ስብሰባ፣ የሀገራዊ ምክክር ኮሚሽኑ ምክር ቤት ባካሄደው ስብሰባ የተረዳ ነውና የተገነዘብ ነው ከሁሉም የጉዳዩ የሚመለከታቸው አካላት ጋር መገናኘትና ሀሳቦችን ወስዶ እነዛን ሀሳቦች ቀምሮ ለዚህ አውድ የሚመች ሀገራዊ ምክክር ያስፈልጋል የሚለውን ስራ ወደዛ ለመግባት ነው።
ምክትል ዋና ኮሚሽነር ሂሩት ገብረስላሴም እንዲህ ብለው ነበረ።
ችግሮች ነበሩ፣ ግን ችግሮቹ እየበረከቱ መጥተው በሚገባው መልኩ ስራችንን ለመስራት የማንችልበት ሁኔታ ሊፈጠር ነው በሚለው ግምገማ ላይ ተመስርተን ነው ይህን ጥሪ ያቀረብነው። ችግሮች አልነበሩም አይደለም። ትግራይ ችግር ነበረ፣ ኦሮሚያ ችግር ነበረ፣ አሁን ደግሞ አማራ ክልል ተፈጥሯል። እንደዚሁም ደቡብ ውስጥ ችግሮች አሉ፣ ግን ተባብሰው መጥተው ስራችንን ለመስራት የማይመች አውድ ስለተፈጠረ ጥሪ ማድረግ አስፈላጊ ሆኗል። ማለት እያደጉ መጥተው አንድ ደረጃ ላይ ስለደረሱ እንጂ በክልል እየለየን አይደለም። ችግሮቹ ተባብሰው ስለመጡ
የሚባለውን ግጭቶችን በአስቸኳይ ማስቆምና ወደ ሰላማዊ መፍትሄ ለመድረስ መደረግ ካለባቸው ቁልፍ ጉዳዮች መካከል ባለድርሻ አካላት ሊረጋገጥላቸው የሚገባው የተወያዮች ወይንም የተደራዳሪዎች ደህንነት ዋስትና ነው። ይህን በተመለከተ ያለውን ዝግጅት ከጋዜጠኞች ለቀረበው ጥያቄ ኮሚሽነር ዮናስ አዳዬ ምላሽ ሰጥተዋል።
በውጊያውም ላይ ያሉትን እንደገና ደግሞ እነሱን የሚወክሉትን በእንዴት ባለ ሁኔታ ነበረ ብለን ያቋቁምንን ጉን ያወጡን የፍትህ ሚኒስትሩን ተወካዮች ምክር ቤት እንደዚህ ጠይቀናቸው ያለን የመብት ምን ያህል ስፋቱ ምን ያህል እንደሆነ አይተናል። እና ያንም ስናስብ ነበረው እንዴት እንጌጅ እንደምናደርጋቸው በሶስተኛው አገርም ጭምር ማድረግ እንደምንችል ሀገር ውስጥም እኛ ዝግጁነቱ ካለ ቀደም ስል ኤግዛክት እንደተጠቀሰው ለሀገር ሰላም ለሁለንተናዊ ሰላም ስለሆነ ይህን በተመለከተ ዋስትና አካሄዱ ስላሉ እነዚያ የምናገኝበት መንገዶች አሉና በዛ ላይ ዋስትናው እኛም አለን እሱ እንደምናገኝ እና ስለዚህ አላማው በሚገባ ስለሚመለከት በውስጥ ሞረዲ አግሪመንቱም ስላለ እነሱን በተመለከተ ዋስትና እንደሚሰጣቸው በማህበራዊ ውላችን ሶሻል ኮንትራክት በመንግስት መካከል መልካም ስራዎችን ስንሰራ እነዚህ ድጋፎች እንደማይለዩን እርግጠኞች መሆን እንችላለን።
ኮሚሽኑ ባሰራጨው የጽሁፍ መግለጫ በኢትዮጵያ የተለያዩ የፖለቲካና የሀሳብ መሪዎች እንዲሁም የማህበረሰብ ክፍሎች መካከል እጅግ መሰረታዊ በሆኑ ሀገራዊ ጉዳዮች ላይ የሀሳብ ልዩነቶችና አለመግባባቶች ያሉ መሆናቸውን ይገልጻል። እነዚህ ልዩነቶች በንግግርና በምክክር መፍታት ሲገባ በተለያዩ አካባቢዎች በተለያዩ ወገኖች እየተወሰዱ ያሉ የኃይል እርምጃዎች የሀገሪቱን ደህንነትና ህልውና እየተፈታተነው እንደሆነም ኮሚሽኑ አሳስቧል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በተከታዩ ዘገባ ወደ ኒጀር እናልፋለን። የኒጀር ወታደራዊ ሁንታ መሪዎች አዲስ ጠቅላይ ሚኒስትርና የፕሬዝዳንታዊ ጥበቃ ዘብ አዛዥ እንደሾሙ በዛሬው ዕለት ይፋ ሲያደርጉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የፖለቲካ ጉዳዮች ምክትል ሚኒስትር ቪክቶሪያ ኑላንድ ደግሞ ትላንት ሰኞ ወደ ኒያሜ ተጉዘው አዲሶቹን የኒጀር ወታደራዊ መሪዎች አነጋግረዋል። የሁንታው መሪዎች አዲስ ባለስልጣናትን የሾሙት ፕሬዚዳንት መሐመድ ባዙምን ወደ ስልጣን እንዲመለሱ የተያዘው ዓለም አቀፍ ግፊት በርትቶ በቀጠለበት በዚህ ወቅት ነው። ሁንታው ስልጣን ለፕሬዚዳንቱ እንዲያስረክብ ከምዕራብ አፍሪካ ሀገራት ማህበረሰብ ወይም ኤኮዋስ የተሰጠውን የእሁዱን የጊዜ ገደብ ሳያከብር መቅረቱንና ክፍለ አህጉራዊ የኢኮኖሚ ማህበረሰቡም ያስጠነቀቀውን ያክል ወታደራዊ እርምጃ ሳይወስድ መቅረቱን ተከትሎ የኒጀርን ሁኔታ በቅርብ እየተከታተለች ያለችው ዋሽንግተን የምትሰጣትን እርዳታ በጊዜያዊነት እንዳቆመች አስታውቃለች። የአሜሪካ ድምጿ አኒታ ፓውል ያጠናቀረችውን ዘገባ ቆንጂት ታዬ እንደሚከተለው ታቀርበዋለች።
የክልላዊ ማህበረሰብ የኤኮዋስ መሪዎችም ሆኑ ምዕራባውያን የሰጡትን ማስጠንቀቂያ ቸል በማለት በዋና ከተማዋ በኒያሜ የወታደራዊ መፈንቅለ መንግስቱ ደጋፊዎች ለጁንታው ወጥተው ድጋፋቸውን መስጠታቸውን እንደቀጠሉ ናቸው። መሪዎቹም የገለበጧቸውን ፕሬዚደንት ባዙምን ከያዟቸው ከሳምንት በላይ ተቆጥሯል።
ኮንሴይ ናሽናል ፑር ላ ሶቪየት
የሀገር ደህንነት ብሔራዊ ምክር ቤት ኤኮዋስና የውጭ ኃይሎችን ከማናቸውም በኒጀር የውስጥ ጉዳይ ጣልቃ ከመግባት እንዲታቀቡ እናስጠነቅቃለን። አድራጎቱ በክልላችን መረጋጋትና አንድነታችን ላይ ከባድ መዘዝ እንደሚያስከትል እንዲያውቁት እናሳስባለን።
የመፈንቅለ መንግስቱ ደጋፊዎች ምን ያህል እንደሚደግፏቸው ለማሳየት ባለፈው እሁድ ኒያሜ ላይ የቀድሞዋ የኒጀር ቅኝ ገዢ የፈረንሳይ ባንዲራ ቀለማት የቀቡትን አውራ ዶሮ ጎዳና ላይ አርደውታል። እስከ እሁድ ፕሬዚደንቱን ወደ ስልጣናቸው መልሱ አለዚያ የሚለው የኤኮዋስ ማስጠንቀቂያም አልፏል። ባዙም በታገቱበት ሆነው ከዚያው ዋሽንግተን ፖስት ጋዜጣ ላይ ባጻፉት ርዕስ አንቀጽ በፕሬዚደንታዊ ጥበቃ አባላቴ የተፈጸመብኝ ግልበጣ ፈጽሞ ምክንያት የሌለው ነው ብለዋል። መፈንቅለ መንግስቱ መሪዎች ፕሬዚደንቱን እንዲለቁ ኤኮዋስ ማስጠንቀቂያ ሰጥቷል። ተነጎዲያ ሐሙስ አስቸኳይ ስብሰባ ሊያደርግ እቅድ አለው። ኒጀር በሁከት በሚታመሰው ክልል ለዩናይትድ ስቴትስ ቁልፍ አጋሯ የሆነች ሀገር ነች። በዚያ ያሉትም በመቶዎች የተቆጠሩ ወታደሮቿን ይዞታ በሚመለከትም የተለወጠ ነገር እንደሌለ የዩናይትድ ስቴትስ የመከላከያ ሚኒስቴር ፔንታገን ትናንት ሰኞ አስታውቋል። የማስወጣት እቅድም የለም። ከዓለም እጅግ ደሃ ሀገሮች አንዷ የሆነችው ኒጀር አፍሪካ ውስጥ በሚወለዱ ህጻናት ብዛት ቀዳሚ ከሆኑ ሀገሮች መካከል የምትፈረጅ ሲሆን አብዝታም በውጭ እርዳታ ላይ የምትተማመን ሀገር ነች። እርዳታውን በጊዜያዊነት ለማቋረጥ ስለተወሰደው ውሳኔ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ማቲው ሚለር ሲያስረዱ
It's a significant amount. I don't have a number because it's a
pause. ብዛት ያለው እርዳታ ነው በጊዜያዊነት እንዲቋረጥ የተደረገው። በጊዜያዊነት እየተቋረጠ ስለሆነ ምን ያህል እንደሆነ አሃዙ የለኝም። ነገር ግን እርምጃው ይቀለበሳል ብዬ ተስፋ አደርጋለሁ። ወታደራዊ ጁንታው ነገ ስልጣን ለቆ ህገ መንግስታዊ ስርዓቱን ቢመልስ እርዳታው ይቀጥላል። የደህንነት ስርዓቱም ይመለሳል። ለማንኛውም ካሁን ቀደምም በግልጽ እንደተናገርነው በብዙ መቶ ሚሊዮን ዶላር የሚገመት እርዳታ ነው የሚቋረጠው።
መፈንቅለ መንግስቱ መሪዎች ደጋፊዎችም ያሏቸው መሆኑን የሚናገሩት ተንታኞች የጎረቤቶቻቸው የቡርኪና ፋሶ፣ የማሊና የጊኒ አቻዎቻቸው በአደባባይ ድጋፋቸውን እንደገለጹላቸውና እንዳነጋገሯቸውም አመልክተዋል። አፍሪካን በሚመለከት ለአያሌ ዓመታት ጥናት ሲያካሂዱ የቆዩት በቻታም ሃውስ የጥናት ተቋም የአፍሪካ ፕሮግራም ኃላፊው አሌክስ ቫይንስ ለቪኦኤ በሰጡት አስተያየት
They're afraid of a regional economic community.
ክልላዊው የኢኮኖሚ ማህበረሰብ ጣልቃ ቢገባና ዲሞክራሲን ቢመልስ ብለው ይፈራሉ። ምክንያቱም ለዚያ የሚቆሙ አይደሉም። እነሱ የማይፈልጉትን ዲሞክራሲና የመንግስት ተጠያቂነት የሚደግፍ ጣልቃ ገብነት እንዳይመጣ መፍራታቸውን የሚያሳይ ይመስለኛል።
ጸረ ምዕራባውያን ስሜት የጦዘበትን ክልል አስመልክቶ ዓለም ምን ሊያደርግ ይችላል? እንደገና የቻታም ሃውሱ ተንታኝ አሌክስ ቫይንስ
ዩናይትድ ስቴትስም ትሁን ፈረንሳይ፣ ማናቸውም ዓለም አቀፍ አጋሮቿ የሚወስዱት እርምጃ ባልሆነ መንገድ ሊተረጎም ይችላል። ስለዚህ ለፔንታገን የሚሻለው ወታደሮቹን እዚያ አቆይቶ እየተካሄደ ያለውን ሽምግልና፣ የፖለቲካውን ሁኔታ እንዲሁም ሊወሰድ ለሚችለው ወታደራዊ ጣልቃ ገብ እርምጃ የሚደረገውን እቅድ መከታተል ይመስለኛል።
የኒያሚ ነዋሪዎች በመጪዎቹ ሳምንታት ውጥረቱ እየተባባሰ እንደሚሄድ በመስጋት ምግብና ሌላም አስፈላጊ አቅርቦቶችን እያከማቹ ነው።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የማክሰኞ ምሽት ስርጭታችንን ነው እየተከታተላችሁት ያላችሁት። ወደ ተከታዩ ዘገባ ስናልፍ ደግሞ የኢትዮጵያ አየር መንገድ የተለያዩ ስትራቴጂዎችን በመለዋወጥ የኮቪድ ወረርሽኝን ወቅት በተሳካ ሁኔታ መቋቋም ችሏል። ይሁን እንጂ የአፍሪካ ብቸኛው አትራፊ አየር መንገድ የዋጋ ግሽበቱ ባየለበት በአሁኑ ወቅትም የመለዋወጫ እቃዎች ማግኘትና ተፎካካሪ ሆኖ በመቆየት ረገድ ብርቱ ተግዳሮቶች የተጋረጡበት መሆኑን የአየር መንገዱ ስራ አስፈጻሚ አዲስ አበባ ላይ ከኤኤፍፒ ጋር ባደረጉት ቃለ ምልልስ ተናግረዋል። ደረጀ ደስታ እንደሚከተል ያቀርበዋል።
እንደ አውሮፓ አቆጣጠር ሰኔ 30 ያበቃው ከ2022 እስከ 2023 ዓመት የነበረው የበጀት ዓመት እጅግ በጣም የተሳካ ዓመት ነበር ይላሉ የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው።
We carried 13.7 million passengers.
በዚህ ጊዜ 13.7 ሚሊዮን መንገደኞችን አሳፍረን ነበር። ይህም ካለፈው ዓመት ጋር ሲነጻጸር 57% ከኮቪድ በፊት ከነበረው ጋር ደግሞ ሲነጻጸር የ10% እድገት አሳይቷል። በተጨማሪም ከኮቪዱ በፊት እጥፍ ያህል የሚሆን የ740 ሺህ ቶን ጭነቶችን አጓጉዘናል።
የኢትዮጵያ የበጀት ዓመት በሚያበቃበት ሰኔ 30 እንደ አውሮፓ አቆጣጠር ከ2022 እስከ 2023 ድረስ በገቢም ደረጃ ንብረትነቱ የመንግስት የሆነው ኩባንያ ከቀደመው ዓመት የተሻለና ብልጫ ያለው ገቢ ማስመዝገቡን እንደ አውሮፓ አቆጣጠር መጋቢት 2022 በስራ አስፈጻሚነት የተሾሙት አቶ መስፍን ይናገራሉ።
ከቀደመው ዓመት ጋር ሲነጻጸር 6.1 ቢሊዮን ዶላር ገቢ አስመዝግበናል። ይህ ከዚያ በፊት ከነበረው ዓመት ጋር ሲነጻጸር 20% እድገት፣ ከኮቪድ በፊት ከነበረው ጊዜ ጋር ደግሞ ሲነጻጸር የ50% ያህል ብልጫ አለው። ስለዚህ ይህ በጣም ትልቅ ስኬታማ ዓመት ነበር። አሃዞቹ ከኮቪድ ተጽዕኖ ሙሉ ለሙሉ ማገገማችንን የሚያመላክቱ ናቸው።
አየር መንገዱ የመንገደኞች እጥረት ሲገጥመው አንዳንዶቹን የመንገደኞች አውሮፕላን ሳይቀር በመቀየር ራሱን ወደ ጭነት ወይም ካርጎ አየር መንገድ በመለወጥ ጭነት አመላልሷል። ይሁን እንጂ አቶ መስፍን እንደሚሉት የወረርሽኙ ተጽዕኖ አሁን ድረስ ያስከተለው ከፍተኛ የዋጋ ግሽበት በከፍተኛ የስራ ማስኬጃና በከፍተኛ የነዳጅ ዋጋ መልክ ይሰማል። በኮቪድ-19 ሳቢያ የተፈጠረው የዓለም ሸቀጦች አቅርቦት ሰንሰለት መስተጓጎል የመለዋወጫ እጥረት አስከትሏል።
We are highly affected now due to shortage of parts that we need.
አውሮፕላኖችን ለመጠገንና ለማብረር በሚገጥሙን የመለዋወጫ እቃዎች እጥረት አሁን በጣም ተጎድተናል። የረጅም ጊዜ ችግር እንደማይሆን እንረዳለን። በሚቀጥሉት 2-3 ዓመታት ውስጥ መፍትሄ ያገኛል። ኢንዱስትሪውም የሚጠብቀው ይህንን ነው። ይሁን እንጂ ዛሬ ግን ይህ ከባድ ፈተና ነው። አንዳንድ ጊዜ መለዋወጫዎችን እስክናገኝ ለማብረር ስለምንቸገር አንዳንዶቹን አውሮፕላኖች እናቆማቸዋለን።
አቶ መስፍን ኢንዱስትሪው ከኮሮና ቫይረስ ተጽዕኖ ያገገመ ሲመጣና ብዙ አውሮፕላኖች ወደ ሰማይ ሲመለሱ የአየር ትራንስፖርት ዋጋ የሚቀንስበት አጋጣሚ ሊፈጠር ይችላል ይላሉ። በዚህ የተነሳም ድርጅቱ የዋጋ አወጣጥ ስርዓቱን እንደገና መገምገምና ተወዳዳሪ ሆኖ ለመቆየት ጠንክሮ መስራት ይኖርበታል ብለዋል። አየር መንገዱ በጦርነት ከታመሰችው የትግራይ ክልል የመጡ ተጓዦች ላይ አድሎ ፈጽሟል በሚል የመብት ተሟጋች ቡድን ያቀረበውን የሕግ ክስ ጨምሮ ሌሎች ተግዳሮቶችም እየገጠሙት መሆኑን AFP ዘግቧል። እንደ አውሮፓ አቆጣጠር ህዳር 2022 በፌደራል መንግስትና በትግራይ ታጣቂዎች መካከል ለሁለት ዓመታት የዘለቀውን ግጭት የሚያስቆም የሰላም ስምምነት ከተፈረመ በኋላ አየር መንገዱ በዋና ከተማው አዲስ አበባና በትግራይ መካከል ያለውን የአየር ግንኙነት ቀጥሏል። አቶ መስፍን ከጉዳዩ ጋር የተያያዙ ጥያቄዎችን ለመመለስ ፈቃደኛ አልሆኑም። አየር መንገዱ ቀደም ሲል በጦርነቱ ወቅት ወታደርና የጦር መሳሪያዎችን ወደ ትግራይ አጓጉዟል የሚለውን ክስ አስተባብሏል። የኢትዮጵያ አየር መንገድ እንደ አውሮፓ አቆጣጠር በ2050 አሳካዋለሁ ያለውን የተጣራ የዜሮ ልቀት ዘላቂ ስትራቴጂ እያወጣ መሆኑንም ስራ አስኪያጁ ተናግረዋል። አቶ መስፍን እስካሁን የተደረገው ጥናት ከዚህ የካርቦን ቅነሳ ከ60% በላይ የሚሆነው የሚገኘው ዘላቂ ከሆነው የአቪዬሽን ነዳጅ ነው ብለዋል።
አድማጮች እንዲሁም ተመልካቾቻችን ዝግጅቶቻችንን ወደ ማጠቃለሉ እየተቃረብን ነው። ከመሰናባበታችን በፊት ግን ተከታዩን ማስታወቂያ ሰምተን እንመለስ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
የተከበራችሁ አድማጮች እንዲሁም ተመልካቾቻችን ለምሽቱ ያዝናቸውን ዝግጅቶች በዚሁ አጠናቀቅን። በማቀናበር አብራን ከቆየችው ብርሃን ኃይሉ፣ ዋና አዘጋጅ ጽዮን ግርማ እንዲሁም ፕሮግራሞቹን ካሰናዱ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። በዝግጅቶቻችን ላይ አስተያየት ካሏችሁ በፌስቡክ አት ቪኦኤ አምሃሪክ ወይም በትዊተር ሃሽታግ ቪኦኤ አምሃሪክ በማለት ልታደርሱን ትችላላችሁ። ነገ በሌሎች መሰናዶች ዳግም እንገናኛለን። ዛሬ ሰላም፣ ደህና ደሩ።